ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። የአክብሮት ሰላምታችንን እናስቀድማለን። የዕለተ ቅዳሜ ጳጉሜ 4/2015 ዓ.ም ምሽት ፕሮግራማችንን ከዋሽንግተን ዲሲ ይዘንላችሁ ቀርበናል። የምሽቱ አስተናጋጃችሁ ቆንጅት ታዬ ነኝ። የአሜሪካዊው ቻርልስ ሰተን የኢትዮጵያ ሙዚቃ አበርክቶና የተዘነጋው ውለታው ለዛሬ ከያዝንላችሁ ቅንብሮች አንዱ ነው። ስርዓት ወጣቶችን የሚያገናኘው የስ ኢትዮጵያን የሚያስቃኝ መሰናዶም አለን። እነዚህን ይዤ እስከ ፕሮግራማችን አጋማሽ አብሬያችሁ ዘልቅና እንግዶ ወልዴ ደግሞ መስተንግዶውን ተረክቦ በሙዚቃ ቃና እያዝናናችሁ ያመሻል። ምሽታችሁን ከእኛ ጋር እንድታደርጉት በቅድሚያ ጋብዛለሁ። ከሁሉም የሚቀድመው ከዓለም ዙሪያ የተጠናቀረው ዜና ነው። መልካም ምሽት።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በሞሮኮ የተለያዩ አካባቢዎች አርብ ዕለት በደረሰው በሬክተር ስኬል ሲለካ 6.8 የደረሰ የመሬት መንቀጥቀጥ አደጋ የሞቱት ሰዎች ቁጥር ከ800 በላይ መድረሱንና 672 ሰዎች ደግሞ መጎዳታቸውን የሞሮኮ የሀገር ውስጥ ጉዳይ ሚኒስትር አስታወቀ። የመሬት መንቀጥቀጡ የደረሰው በሞሮኮ የቱሪስት መዳረሻ ከሆነው ማራካሽ በ72 ኪሎ ሜትር ርቀት በሚገኘው የሞሮኮ አትላስ ተራራዎች ላይ ነው። በማራካሽ የሚገኙ አንዳንድ ህንፃዎች በደረሰባቸው ከፍተኛ መንቀጥቀጥ የወደሙ ሲሆን በርካታ ነዋሪዎች ከቤት ውጭ እንዲሆኑ እንዳደረጋቸው እና ወደ ተጎዳው መኖሪያ ቤታቸው ለመመለስ ባደረባቸው ፍርሃት ምክንያት ምሽቱን ውጪ ለማሳለፍ መገደዳቸውን ገልጸዋል። ከነዋሪዎቹ አንዱ የሆነው የ33 ዓመቱ አብደልሄክ ኤል አምራኒ ስለ ሁኔታው ለአዣንስ ፍራንስ ፕሬስ ሲገልጽ ህንፃዎቹ ሲንቀሳቀሱ አያቸው ነበር። ለእንደዚህ አይነት ሁኔታዎች ምን አይነት ምላሽ መስጠት እንዳለብን አናውቅም። ከዛ ወደ ውጭ ስወጣ ብዙ ሰዎች ቆመው አየሁ ብሏል። አብደልሄክ ሰዎች የነበሩበትን ስሜት ሲገልጽም ሁሉም ሰው በድንጋጤ ውስጥ ነበር ያለ ሲሆን፣ ህፃናት ሲያለቅሱ፣ ወላጆች ሲጨነቁ ነበር። ከዛም ሁሉም ሰው ውጪ ለመቆየት ወሰነ ብሏል። የመሬት መንቀጥቀጡ እስከ ፖርቹጋልና አልጄሪያ ድረስ ይሰማ እንደነበር ተገልጿል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የአፍሪካ ህብረት ቡድን 20 በመባል የሚታወቁትን የዓለም ከፍተኛ ኢኮኖሚ ያላቸው ሀገራት ስብስብን እንደሚቀላቀል ዛሬ ቅዳሜ ባደረጉት ንግግር አስታወቁ። ሞዲ አክለው የህብረቱ ቡድኑን መቀላቀል ዓመታዊውን ጉባኤ ሀገራቸው እያስተናገደች ባለችበት ወቅት ዝቅተኛ ኢኮኖሚና የኢንዱስትሪ ልማት ያላቸው ሀገራት ድምጻቸው እንዲሰማ የሚያደርጉትን ጥረት እንደሚያበረታታው ገልጸዋል። ሞዲ ዛሬ በተጀመረው የቡድን 20 የሁለት ቀን ጉባኤ መክፈቻ ላይ ባደረጉት ንግግር ይፋ ያደረጉት ውሳኔ የተላለፈው በዓለም ዙሪያ ያለው መከፋፈልና የቁልፍ ተዋንያን አለመኖር አሳሳቢ በሆኑ ጉዳዮች ዙሪያ ስምምነት ላይ ለመድረስ አዳጋች እየሆነ በመጣበት ወቅት መሆኑ ተገልጿል። የአፍሪካ ህብረት ከአውሮፓ ህብረት ቀጥሎ ሁለተኛው ቀጠናዊ ቡድን በመሆን ቡድን 20ን እንዲቀላቀል ሰፊ ድጋፍ ሲደረግ ቆይቷል። ሞዲ ውሳኔውን ካሳወቁ በኋላ ካሁኑ የአፍሪካ ህብረት ሊቀመንበር የኮሞሮስ ፕሬዚዳንት አዛሊ ኡሱማኒ ጋር በመጨባበጥና በመተቃቀፍ ደስታቸውን የገለጹ ሲሆን ሞቅ ባለ ሁኔታ ጠረጴዛው ላይ እንዲቀመጡ ጋብዘዋቸዋል። ግሎባል ሳውዝ በመባል የሚታወቁት ዝቅተኛ ኢኮኖሚ ያላቸው ሀገራት ድምፅ መስጠት መቻል የዚህ ዓመቱ ጉባኤ ዋና አካል መሆኑን የገለጹት ሞዲ በስፍራው የተሰበሰቡት መሪዎች ሽብርተኝነትን፣ የሳይበር ደህንነት፣ ጤናና የውሃ ደህንነትን ጨምሮ በዓለም ዙሪያ ለሚታዩት ውጣ ውረዶችና ሰፊ ተግዳሮቶች ተጨባጭ መፍትሄ እንዲያገኙ አሳስበዋል። በኒው ደልሂ ዛሬ በተጀመረው የቡድን 20 ጉባኤ ላይ ቢያንስ 1/5 የሚሆኑት መሪዎች አልተገኙም። የሩሲያና የቻይና መሪዎች በተለይ የዩክሬን ጦርነትን ጨምሮ ከአሜሪካና አውሮፓ አቻቸው ጋር ባሉባቸው በርካታ አለመግባባቶች ዙሪያ ፊት ለፊት ላለመነጋገር በስብሰባው ላለመገኘት መርጠዋል። የስፔን ፕሬዝዳንት በኮቪድ-19 በመያዛቸው ምክንያት መገኘት ያልቻሉ ሲሆን የሜክሲኮ ፕሬዝዳንትም በጉባኤው እንደማይገኙ አስታውቀዋል። አውስትራሊያ ከቻይና ጋር የገባችውን የንግድ ሰጥ አገባ ለመፍታት በመታደርገው ጥረት የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ በዚህ ዓመት ወደ ቻይና እንደሚጓዙ አስታውቀዋል። እንደ አውሮፓውያን አቆጣጠር ከ2016 ዓ.ም ወዲህ የአውስትራሊያ መሪ ወደ ቻይና ሲጓዝ የመጀመሪያው ይሆናል። ግራ ዘመም የሆነው የአልባናዚ መንግስት ባለፈው ዓመት ግንቦት ላይ በተካሄደው ምርጫ ስልጣን ከተረከበ ወዲህ ዋና የንግድ አጋሩ ከሆነው ቻይና ጋር የገባበትን ፍጥጫ ለማቆም ጥረት ሲያደርግ ቆይቷል። ከቅርብ ዓመታት ወዲህ ቻይና የድንጋይ ከሰል፣ ገብስና ወይንን ጨምሮ በተለያዩ የአውስትራሊያ ምርቶች ላይ የንግድ ማዕቀብ ጥላለች። በሁለቱ ሀገራት መካከል ለተፈጠረው ዲፕሎማቲክ ውጥረት ምክንያት የሆነው የሰብአዊ መብት አያያዝ፣ በደቡብ ቻይና ባህር ላይ ያለው እንቅስቃሴ ነጻነትና የታይዋን ጉዳይ መሆኑን ተንታኞች ይገልጻሉ። ቀድሞ የነበረው የአውስትራሊያ ወግ አጥባቂ መንግስት የኮቪድ-19 አመጣጥ ላይ ጠንካራ ምርመራ እንዲደረግ በመደገፉም ቻይናን አስቆጥቶ ነበር። አዲሱ መንግስት ስልጣን ከተረከበ በኋላ ግን ሁለትዮሽ ግንኙነቱ በተወሰነ መልኩ የተሻሻለ ሲሆን ቻይና በአውስትራሊያ ምርቶች ላይ ጥላው የነበረውን የተወሰኑ ገደቦችም አንስታለች። አልባናዚ በዚህ ዓመት ወደ ቤጂንግ እንደሚጓዙ ይግለጹ እንጂ ቀኑ በትክክል መቼ እንደሚሆን ይፋ አልተደረገም። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ።
የምሽቱን የዓለም ዜናዎች አደመጥን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ዝግጅቶቻችንን ከአጭር ሞገድ መስመሮችና ከኢትዮ ሳት በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ ለማድመጥ ትችላላችሁ። አሁን ወደ ቀዳሚው ቅንብር እንሻገር። የቻርልስ ሰተን የኢትዮጵያ ሙዚቃ አበርክቶና የተዘነጋው ውለታው። አሜሪካዊው ቻርልስ ሰተን በኢትዮጵያ ሙዚቃ እድገት ሂደት አሻራቸውን ካስቀመጡ ሁለተኛ የውጭ ሀገር ዜጎች መካከል አንዱ እንደሆነ ይነገርለታል። በ1950ዎቹ መጨረሻ የሰላም ጓድ ፒስ ኮር አባል ሆኖ ወደ ኢትዮጵያ ያቀናው ቻርልስ ሰተን በቆይታው የባህል ሙዚቃ መሳሪያ የሆነውን መሰንቆ ተምሮ የአማርኛ ዘፈኖችን ከኦርኬስትራ ኢትዮጵያ የባህል ቡድን ጋር ተባብሮ በመድረክ እስከ ማቅረብ ደርሷል። አስማማው አየነው በአሁኑ ወቅት የ81 ዓመት አዛውንት ከሆነው ከቻርልስ ሰተን ጋር በኢትዮጵያ የባህል ሙዚቃ ዙሪያ ተጨዋውቷል። ኢትዮጵያውያን የሙዚቃ ባለሙያዎችንም አነጋግሮ የሰላም ጓዱ ቻርልስ ሰተን ለኢትዮጵያ የባህል ሙዚቃ እድገት ስላበረከተው አስተዋጽኦ ተከታዩን አዘጋጅቷል። እንከታተል።
ጊዜው 1959 ዓ.ም መጨረሻ ነው። አዲስ ዓመት ተቃርቧል። በወቅቱ ዝነኛ የነበረው የኦርኬስትራ ባንድና የባንዱ መሪ ተስፋዬ ለማ በአዲስ ዓመት ምን ይዘው ይቀርባሉ የሚለው የሚጠበቅ ነበር። ታዲያ ኦርኬስትራ ኢትዮጵያ ባንድ አሜሪካዊውን ቻርለስ ሳተንን በማሲንቆ ተጫዋችነት ለመድረክ እየተያበቀው በዚህ ወቅት ነበር። ቻርለስ ሳተንም እስካሁን ድረስ የሚታወቅበትን መሰንቆ የተሰኘው ዘፈኑን በዚያ ታሪካዊ መድረክ ላይ በአማርኛ ቀረበ። ቀሪ ሁኔታውን ራሱ ቻርለስ ሳተን እንዲህ ያወጋናል።
እስቲ ተመልከቱ መሰንቆ ጨዋታ፣ እስቲ ተመልከቱ መሰንቆ ጨዋታ፣ ቃሉ ቃልን ወልዶ ስሜትን ሲመታ። በእንቁጣጣሽ እለት በ1960 ዓመተ ምህረት ነው ለመጀመሪያ ጊዜ ተስፋ ለማ ደርሶልኝ ያቀረብኩት በዚያን ጊዜ ነው። እና በጣም ትልቅ በዓል ነበር። ትልቅ የሙዚቃ በዓል ነበር። ሁሉ ሰው፣ ህዝቡ በሙሉ በጣም የሙዚቃ ስሜት ነበረው። እና ተስፋ ለማ የታወቁት የተለመዱ የባህል ሙዚቃዎች ብቻ ሳይሆን አዳዲስ ብዙ አይነት ባህላዊ ሙዚቃ ራሱ ፈጥሮ ራሱ ደርሶ ስላቀረበ በጣም ድምቀት ነበረው። ኦርኬስትራ ኢትዮጵያ በዚያን ጊዜ በጣም ተወዳጅነት ነበረው በሱ ምክንያት።
አሜሪካዊ ቻርልስ ሳተን ኢትዮጵያን በልዩ ልዩ የሥራ መስኮች ለማገዝ በአሜሪካ መንግሥት ከተላኩት የሰላም ጓዶች ወይም ፒስ ኮርፕስ መካከል አንዱ ነው። የእንግሊዝኛ ቋንቋን ለማስተማር በያኔው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በአሁኑ የአዲስ አበባ ዩኒቨርሲቲ የተመደበው ቻርልስ የሙዚቃ ፍቅር የነበረውና ፒያኖን፣ አኮርዲዮንና ጊታርን የመሰሉ የዜማ መሳሪያዎችን ይጫወት ነበር። ቻርልስ ሳተን ለአሜሪካ ድምፅ በሰጠው ቃለ መጠይቅ ይኸው የሙዚቃ ፍቅር ለኢትዮጵያ የባህል ሙዚቃም የተለየ ስሜት እንዲኖረኝ አደረገ ይላል።
እንዲያውም ከመሄዴ በፊት በስልጠና ፕሮግራም ላይ ሆኜ አንዳንድ እዚያ የነበሩት የአማርኛ አስተማሪዎቻችን የሙዚቃ አድናቂዎች ስለነበሩ የኢትዮጵያን ሙዚቃ ቀደም ብለው አሰሙኝና ከመጀመሪያው ጀምሮ ልዩ ነገር ሆኖብኝ በጣም ወደድኩት እና ስሜቴ የሌላ ኢትዮጵያ ነገር ቋንቋ፣ ባህል ሁሉንም ነገር ስለ ኢትዮጵያ ለመማር እንደፈለግኩ የሙዚቃውንም በተለይ የሙዚቃ ስሜት ስላለኝ ስለ ኢትዮጵያ ሙዚቃ ለማወቅ ትልቅ ፍላጎት ነበረኝ እና በዚህ አይነት መንገድ ነው ገባበት የቻልኩት።
ከኢትዮጵያ ሙዚቃ ጋር በፍቅር የወደቀው ቻርልስ ሳተን በወቅቱ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ቅጥር ግቢ በሚገኘው ክሬቲቭ አርትና ትዕይንተ ጥበባት ማዕከል በአሁኑ የባህል ማዕከል ውስጥ በታዋቂው የሙዚቃ ሰው ተስፋዬ ለማ እየተመራ የባህል ሙዚቃዎችን ያቀርብ ከነበረው ኦርኬስትራ ኢትዮጵያ ጋር ተቀራርቦ ለመተዋወቅ በቃም።
በጣም ጥሩ ጊዜ፣ የወርቅ ጊዜ ነበር። ተስፋዬ ለማ ወጣት ሆኖ የኢትዮጵያን ባህላዊ ሙዚቃ ለማጠንከርና ለማስፋፋት ፍላጎት ነበረው። ምክንያቱም አየህ በዚያን ጊዜ የኢትዮጵያ ባህላዊ መሳሪያዎች እንደ መሰንቆ፣ ክራር፣ ዋሽንት፣ እምቢልታ እና ወዘተ ይሸፈኑ ነበር በውጭ ሀገር መሳሪያዎች እና ሙዚቃ። በጣም ተወዳጅነት የነበረው ክቡር ዘበኛ፣ ፖሊስ ኦርኬስትራ፣ ምድር ጦር፣ ትልልቆች ኦርኬስትሮች በምዕራባዊ መሳሪያዎች የሚጠቀሙበት ተወዳጅነት ነበራቸው እና ህዝቡ በተለይ ወጣቶቹ የራሳቸውን ባህል ይረሱ ነበር፣ የሙዚቃ ባህላቸውን። እና እኔ ከኦርኬስትራ ኢትዮጵያ ጋር ለመጫወት የቻልኩት አንዱ ምክንያት፣ ዋናው ምክንያት ተስፋ ለማ እኔ መሰንቆ ስማር ሲያይ የውጭ ሀገር ሰው ከኦርኬስትራ ጋር ተሰልፎ የኢትዮጵያን ባህላዊ ሙዚቃ ሲጫወት ትኩረት ያመጣል ወደ ኦርኬስትራ ኢትዮጵያ እና በዚህ አይነት አስተሳሰብ ነው የጋበዘኝ ከኦርኬስትራ ኢትዮጵያ ጋር እንድጫወት በኢትዮጵያ በባህል ማዕከል በስድስት ኪሎ እዚያ ነበር ለመጀመሪያው ጊዜ ከኦርኬስትራ ኢትዮጵያ ጋር እና ከአስተማሪ ጌታ መሳይ አበበ ጋር የተሰለፍኩት።
የፈጠረብ ስሜት ምንድን ነበረ? የኢትዮጵያ ሙዚቃ ስጫወት መጀመሪያ በማሲንቆ
በጣም የደስታ ስሜት ነበረኝ፣ ተሰማኝ ማለቴ ነው። ምክንያቱም አዲስ ነገር ስለሆነ እኔ አልተጠባበቅም ነበር። እንደዚህ እኔ ለራሴ ደስታ ነበር መሰንቆ ይዤ ለመማር የፈለግኩት። ከህዝቡ ፊት ጫወታለሁ ብዬ አላሰብኩም ነበር እና መቼስ ይህ አዲስ ነገር ስለነበረ ተመልካቾቹ እንዴት እንደሚቀበሉት ምን አይነት አስተሳሰብ እንደሚኖራቸው አላወቅኩም እና ትንሽ ተጠራጠርኩኝ። ተስፋዬ ለማ ግን በጣም ይወዱሃል፣ እግዚአብሔርም ብዙ አበረታታኝና ያው እሱ ትክክል ሆኖ ተገኘ። ከመጀመሪያው ጀምሮ እዛ ስቴጅ ላይ መድረክ ላይ ስወጣ ሰዎቹ በጣም ወደው ያጨበጭቡ ነበር።
የአማርኛ ቋንቋንና የማሲንቆ ጨዋታን ከአንድ ዓመት ባልበለጠ ጊዜ ተምሮና አውቆ ሙዚቃውን ያቀረበው ቻርለስ በወቅቱ በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዳገኘ ኢትዮጵያውያን ዘመነኛ የሙዚቃ ወዳጆች ይመሰክሩለታል። ከዘመነኞቹም አንዱ ታዋቂው ሙዚቀኛ ባታ ገብረሕይወት ቻርለስ በወቅቱ ያተረፈውን ቅቡልነት አስታውሶ ምስክርነቱን ይሰጣል።
ቻርለስ እኮ የኢትዮጵያ ሙዚቃ ከእኔ ስራዎች ሁሉ ጭምር ነው አሁንም የሚጫወተውና እኔ እስከዛሬ የውጭ ዜጋ ማለትም ነጭ የኢትዮጵያን ሙዚቃ በማሳደግ በኩል የሰራ ሰው አላቅም። እሱ የመጀመሪያና የመጨረሻ ነው ብዬ አስባለሁ። በጣም ትልቅ ተቀባይነት የነበረው ታላቅ ሰው ነው በእውነት።
ታዋቂ ሙዚቀኛ ግርማ በየነም ስለ ወቅቱ የቻርለሳትን ስራ ይህን ይላል።
ቻርልስ ከማሲንቆው ሌላ ማሲንቆውን በደንብ ከማጥናቱ ሌላ ምን መሰለህ፣ ከእግር እስከ ራስ ነው ማሲንቆውን የሚጫወተው። አስተማሪዎቹ ኦፍኮርስ ክሬዲት አላቸው እና ያን ከተጫወተ በኋላ ወደ ዘፈን ገፍቶ ዘፈን ይዘፍ ነበር እና ደግሞ ሲጫወት በደንብ ነው የሚጫወተው እና ኢትዮጵያ ሙዚቃ ከልቡ ከልብ የሚወድ ነው። በጣም ሰው የሚያከብር እና እንከን የሚያወጣለት ሙዚቀኛ ነው።
የልዩ ልዩ ብሔረሰቦች ድምፃውያንና ሙዚቀኞችን ያሰባሰበውና በርካታ የአገረሰብ ሙዚቃዎችን ውዝዋዜዎችና ትዕይንቶች በማቅረብ ይታወቅ የነበረው ኦርኬስትራ ኢትዮጵያ በ1968 ዓ.ም የመበተን አደጋ ገጥሞት ነበር። ታዲያ ቻርለስ ሳተን በበጀት እጦት ምክንያት የተበተነውን የሙዚቃ ቡድኑን ከመሪው ተስፋዬ ለማ ጋር ተጋግዞ እንደገና በማሰባሰብና ስራዎቹን በአሜሪካ እንዲያቀርብ በማድረግ ህልውናውን መታደግ ችሏል። ይህ ወቅት ለኢትዮጵያ ሙዚቀኛ ሁለተኛው ቻርለስ በሕይወቱ ሁነኛ ቦታ ከሚሰጣቸው ጊዜያት ተጠቃሹ እንደሆነ ይናገራል።
ወደ አሜሪካ እንደገባን የመጀመሪያ ስራችን የአንድ በጣም በመላ አሜሪካ የሚታይ የቴሌቪዥን ፕሮግራም ነበር። ኤድ ሰሊቨን ሾው ይባላል። እሱ ተጋብዘን እሱ ላይ እንድንቀርብ ታይተን ከዚያ በኋላ በሄድንበት ሁሉ ሰው ህዝቡ አውቆናል። ምክንያቱም ቴሌቪዥን አይቶናል። የኦርኬስትራ ኢትዮጵያ በአንድ 4 ሚሊዮን ህዝብ ታይቶ ነበር በሱ ፕሮግራም እና በተቅላላ ልነግርህ እችላለሁ የጉዞዋችን በጣም የተሳካ ነበር። ለኦርኬስትራ ኢትዮጵያ ትልቅ ስምና ትልቅ ምስጋና አገኘ። የኒውዮርክ ታይምስ ጋዜጣ የአሜሪካ ዋና ጋዜጣ ሆነው አስተያየት ሰጠና በጣም አመሰግነን እና ስለዚህ በተቅላላ ለኢትዮጵያ ሙዚቃ እና በተለይ ለእኛ ለኦርኬስትራ ኢትዮጵያ በጣም ደስ የሚል እና ትልቅ ነገር ሆኖ ነው ማስታወሰው።
በኢትዮጵያ ሙዚቃ ላይ ጥናትና ምርምር የሚያደርገው ስሜነ በትረ ዮሐንስ ብዙ ጊዜ የውጭ ሀገር ሰዎች በአፍሪካ ሙዚቃዎች ውስጥ ያላቸው ተሳትፎ እንከኖች እንደሚነቀሱበትና በበጎም እንደማይታይ ያመለክታል። ይሁንና የኢትዮጵያ ሙዚቃ በንጹህ ፍቅር የወደደው ቻርለስ ሳተን በኦርኬስትራ ኢትዮጵያ የነበረው አስተዋጽኦ ዛሬም ድረስ የሚዘከር ነው ይላል።
ምንም እንኳን የህልውና የሰርቫይቫል ጥያቄያቸውን ለመመለስና ኦርኬስትራውን ከመበታተል ለማዳን ብሎ የጀመሩት እንቅስቃሴ ቢሆንም እንኳን ከፍተኛ ተጽዕኖ ያሳደረ በአሜሪካ ውስጥም ከፍተኛ በሚዲያም ደግሞ በመድረኮችም ላይ ከፍተኛ አድናቂን ያተረፈ እና ከዛም በኋላ ለሚመጡ እንቅስቃሴዎች ምሳሌ የሆነ ነበር ማለት ይቻላል። እና በዚህ አንጻር የቻርልስ ሳተን አስተዋጽኦ በኢትዮጵያ ሙዚቃ ላይ ሲግኒፊካንት የሆነ እና ዩኒክ የሆነ ነው ብዬ አስባለሁ።
በኢትዮጵያ የሰላም ጓድ ሆኖ በቆየባቸው 5 ዓመታትና ኋላም ወደ አሜሪካ ተመልሶ በኢትዮጵያ የባህል ሙዚቃ እድገትና በስፋት መታወቁ ውስጥ ጉልህ አሻራ ያሳረፈው ቻርለስ ለአስተዋጽኦ የሚገባውን እውቅና ተሰጥቶታል ወይ የሚለው ብዙዎች የሚጠያየቁበት ጉዳይ ነው። ድምፃዊ ባህታ ገብረ ሕይወት ኢትዮጵያውያን በየዘመኑ ለቻርለስ ያላቸውን ፍቅር በማሳየት ለውለታው ምላሽ እንደሰጡ ያወሳል። ይህ ብቻ ግን በቂ አይደለም ይላል።
በእርግጥ ቻርለስ ሳትንን የማያውቅ ኢትዮጵያዊ ያለ አይመስለኝም። በተለይም በእኛ እድሜ በነበሩ ሰው ምናልባት የአሁኑ ወጣቶች ካልሆነ በስተቀር በእኛ እድሜ የነበሩ ሁሉ ስለ ቻርለስ ብዙ ያውቃሉ። የሚገባውንም ክብር እና ውለታ ክብር ተሰጥቶታል ባልልም፣ ግን በሌላው አንጻር ግን ትልቅ ክብር አለው። ብዙዎቹ ኢትዮጵያውያን ከራሴ ጀምሮ ለሱ ትልቅ አክብሮት እንዳላቸው ግን አውቃለሁ።
የኢትዮጵያ ሙዚቃ ተመራማሪው ስሜነ በትረ ዮሐንስ በበኩሉ ቻርለስን ጨምሮ ለሀገረሰብ ሙዚቃ እድገት የደከሙ ሌሎችም ኢትዮጵያውያን የሚገባቸውን ያህል ክብር አልተሰጣቸውም ይላል። ስለዚህም የአዲስ አበባ ዩኒቨርሲቲና የሚመለከታቸው ተቋማት ሁሉ ለቻርለስ ሳትን የሚገባውን ክብርና እውቅና በመስጠት ሌሎችንም ባለውለታዎች ሊዘክሩ እንደሚገባ ያመለክታል።
ቻርልስ ራሱን ፕሮሞት የሚያደርግም ሰው አልነበረም። እነኚህንም ነገሮች ግምት ውስጥ መውሰድ መክተት አለብን ብዬ አስባለሁኝ። ነገር ግን በሚንጸባረቁት ሀሳቦች በእርግጥ እስማማለሁ። ቻርልስንም ጨምሮ ሌሎችም የባህል እንቁ ባለሙያዎቻችን እስካሁን ድረስ የሚገባውን ክብር የሚገባውን ቦታ አላገኙም። ይሄ ደግሞ ከአንድ ጀነሬሽን ወደ ሌላ ጀነሬሽን የሚያልፍ እንከን ይዞ የሚሄድ ይመስለኛል እና አሁንም ቢሆን ስራ መስራት እንዳለብን እና እነኚህ ሰዎች የበለጠ አክኖሌጅመንት እና አፕሪሺዬሽን እንደሚገባቸው በእርግጥ አምናለሁ።
የዛሬው የ81 ዓመት አዛውንት ቻርለስ ሳትን ግን አሁንም ከልቡ እንደተሳለች ስለቀረችው ኢትዮጵያና ኢትዮጵያን ወዳጆቹ ናፍቆት ያወራል። በእርጅና ዘመኑም ጭምር እየተመላለሰ የሚጎበኛትን ኢትዮጵያን ማወቂ ብቻውን ለእኔ ትልቅ ክብር ነው ይላል ቻርለስ ሳትን።
እኔ ምንም ነገር አልሰራሁም። የኔ ስራ አነስተኛ ነው። ግን ድንገት ወደ ኢትዮጵያ ትልኬ የኢትዮጵያ ባህል እና ህዝቡ ጋር ለመተዋወቅ እድል ስላገኘው እንደ ለኔ ህይወት እንደ ብልጽግና ነው መቆጥረው። ምክንያቱም ያለተወሰነ ጊዜ ብቻ ሳይሆን እስካሁን ድረስ እስከ ወደ 60 ዓመት መሆኑ ነው። አንድ የትልቁ ደስታዬ ኢትዮጵያውያን ጓደኞቼ ናቸው። የኢትዮጵያ ሙዚቃ በሁሉም ነገር እስከ ዛሬ ድረስ እየተደሰትኩ ነው እና እኔ ነኝ የኢትዮጵያን ለማመስገን የምፈልገው።
በ1955 ዓ ም በግብፃዊ ሀሊም አልዳባህ እንደተመሠረተ የሚነገርለት ኦርኬስትራ ኢትዮጵያ ከ1958 እስከ 1968 ዓ ም ድረስ ቡድኑን በመምራት ከፍተኛ ሥራ የሠራው ተስፋዬ ለማ ወደ ኢትዮጵያ ሙዚቃ እንዲሳብ ምክንያት ከሆኑ ሰዎች መካከል ዋናው ስለመሆኑ ቻርለስ ሳትን መላልሶ ይናገራል። ተስፋዬ ለማ በተለይ በከፍተኛ ትምህርት ተቋማት ምረቃ ላይ የሚዘመረውን እንኳን ደስ አላችሁ፣ አባይ አባይ፣ ኅብረ ዝማሪዎችንና ሌሎችም ዕውቅ ድምፃውያን የተጫወቷቸውን ዜማዎች በመድረስ ይታወቃል። ቻርለስ ሳትንና ተስፋዬ ለማ ኦርኬስትራ ኢትዮጵያን ይዘው ከ20 በሚበልጡ የአሜሪካ ግዛቶች ጥቁር አባይ በሚል ስያሜ ያቀረቡት የሙዚቃ ትርኢት የኢትዮጵያን የባህል ሙዚቃ ለዓለም ካስተዋወቁ እውነቶች በቀዳሚነትም ይታወሳል። ለአሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ።
የነውን ለዝግጅቱ እጅጉን እናመሰግናለን። የዛሬው የ81 ዓመቱ የእድሜ ባለጸጋ ቻርልስ ሳትን በእርግጥም የኢትዮጵያ ሙዚቃ ባለውለታ፣ ረጅም እድሜ ከጤና ጋር እንመኛለን። ፕሮግራማችን ይቀጥላል። ስርዓት ወጣቶችን በማስተሳሰር የሚያግዘው የስ ኢትዮጵያ የቀጣዩ የቅዳሜ ምሽት መሰናዶ ነው። አብራችሁን ቆዩ። በኢትዮጵያ ወጣቶች ትምህርትና ድጋፍ አገልግሎት ዙሪያ የሚንቀሳቀሰው የስ ኢትዮጵያ ከሶስት ዓመታት በፊት የተመሰረተ ግብረሰናይ ተቋም ነው። የተቋሙ መስራች አቶ ፈቃዱ ረታ የከፍተኛ ትምህርት መምህር የነበሩ ሲሆኑ በአሁኑ ጊዜ በዩናይትድ ስቴትስ ኔብራስካ ዩኒቨርሲቲ በትምህርት ላይ ይገኛሉ። ግብረሰናይ ተቋማቸው ባለፉት ሁለት ዓመታት 50 ተማሪዎች የስራ ዕድል እንዲያገኙ ማስቻሉን የገለጹት አቶ ፈቃዱ የወጣቶች ፍላጎትና የቀጣሪዎች አቅም የሚጣጣም እንዳልሆነ ይናገራሉ። ይህንን ክፍተት በማጥበብ ረገድ የስ ኢትዮጵያ አንድ ተመራቂ ተማሪ ስራ እስከሚያገኝ ድረስ በተለያዩ ተቋማት ውስጥ በበጎ ፈቃድ የሚያገለግልበትን አማራጭ ያመቻቻል። ሌሎች ስልጠናዎችንም ይሰጣል። ለከፍተኛ ትምህርት ወደ ውጭ ሀገር ለሚጓዙ ተማሪዎች የስፖንሰርሺፕ እና የማረፊያ ጥያቄዎችን በሚመለከትም ድጋፍ ያደርጋል። ኤደን ገረመው በዚህ ዙሪያ ተከታዩን ዘገባ አሰናድታለች።
በጣም ነው የማመሰግነው ለዚህ ቃለ መጠይቅ ፈቃደኛ ስለሆንክልኝ። እስቲ ሙሉ ስምህን ማንነትህን እና ያለህበትን ተቋም አስተዋውቅልኝ።
እሺ፣ በጣም አመሰግናለሁ በቅድሚያ ያለኝ ስለሰጣችሁኝ። ፈቃዱ ረታ አለማየሁ እባላለሁኝ። አሁን ያለሁት በዩኒቨርሲቲ ኦፍ ነብራስካ ሊንከን የሶስተኛ ዲግሪ በሊደርሽፕ ስተዲስ እየተማርኩ ነው ያለሁት እና የመጣሁት ከሀዋሳ ዩኒቨርሲቲ ግብርና ኮሌጅ ነው።
እንግዲህ ዛሬ ያገናኘን ነገር ዩዝ ኤጁኬሽን ሰፖርት ሰርቪስ ኢትዮጵያ ወይም ደግሞ የስ ኢትዮጵያ ላይ ባለ ተሳትፎ ነው እና የስ ኢትዮጵያ ምንድን ነው የሚሰራው? ተቋሙ ምንድን ነው? መጀመሪያ እንዴትስ ተመሰረተ ከሚለው ከዛን ጀምር።
እሺ፣ እንግዲህ የስ ኢትዮጵያ የኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት ይባላል። ዩዝ ኤንድ ኤጁኬሽን ሰፖርት ሰርቪስ ኢትዮጵያ ማለት ነው። የተጀመረው በ2020 በፈረንጆቹ ልክ ኮሮና ገብቶ አካባቢ ነው። በህጋዊ ሆነው የተመዘገበው ኢትዮጵያ ውስጥ እንደ በጎ አድራጎት ድርጅት። ከዛ በፊት እንደዚሁ የተለያዩ ስራዎችን ወጣቶችን ትምህርት ሴክተርን የሚያግዙ ስራዎች በበጎ አድራጎት እየሰራ እንደቆየ ነው። ለምሳሌ ዴንማርክ ሀገር በነበርኩ ሰዓት ማስተርስ እየተማርኩኝ መጽሐፍት ወደ ኢትዮጵያ እንልክ ነበረ። ትምህርቴን ጨርሼ ከተመለስኩ በኋላ ደግሞ ዲፓርትመንት ሄድ ነበርኩ፣ ግብርና ኮሌጅ የኒትሪሽን ዲፓርትመንት። እና በጣም ያስተዋልኩት በጣም ብዙ ተማሪዎች ከተመረቁ በኋላ ስራ ያጣሉ። ራሴ ተማሪዎች በጣም በቆንጆ ውጤት የተመረቁ ልጆች በጣም እንደሚቸገሩ አየሁኝ። ከበደ የሚባል ልጅ አለ፣ ኢቢኤስ ላይ የቀረበ እንትና ምናልባት ሰዎች ሊያዩት ይችላሉ። በጣም ቆንጆ ውጤት 3.84 የነበረው ልጅ ለዚህ ስራ ዋና መነሻ የሆነኝ አንድ ጠዋት ላይ ህይወቱን ሊያጠፋ እንደሆነ የክስት መጽሔት ጻፈል ስራ በማጣት እና ለእኔ በቃ የማንኪያ ደውል ነበረ። ለባለቤት ያሳየዋት የመጀመሪያ ቴክስት መሴጅን አንደኝ ብሎ ተማሪ በጣም የምትባመርበት ተማሪ በስርአቶ ራሱን ሊያጠፋ ከሆነ ምንድን ነው የኔ ማስተማር ላይ ብቻ ማተኮር ስራ እንዲያገኙ ማገዝ አለብኝ የሚለውን ይዘን ጀመርን። ሊንክዲን ላይ አልባት አይተሹ ሊሆን ይችላል በጣም ብዙ ፎሎወሮች ያለው ወደ 32,000 ሰው ነው ያለኝ። እና አንድ ጓደኛ እዚህ አሜሪካ ሀገር ያለ ደረጀ ይባላል፣ ናሽቪል ቴነሰን ያለው ሶስት ቁጣ ሞላ ነው ስራ የሰጠው ለዛ ወጣት። እና ይህንን ከጓደኞቼ ጋር በተደጋጋሚ ስንነጋገር ለምን አንድ ወጥ የሆነ ተቋም አንድ መሰረትን አብዛኞቹ ማስተማር ላይ ስናተኩር እስኪመረቁ ድረስ ነው የምንሰራው። ከዛ በኋላ ቀጣሪ ድርጅቶች እና የመንግስት አካላት እንዲሰሩ ነው የምንጠብቀው። ግን ስራው በምንፈልገው ልክ እየሄደ ስላልሆነ፣ ትምህርት ጥራቱ ላይም ችግር ስላለ በምንችለው ከተቀጠርንለት የፉል ታይም ስራ በተጨማሪ በበጎ አድራጎት ስራውን ብንሰራ ብለን ጀመርን። እንግዲህ በዋናነት እየሰራን ያለ ነው ከዩኒቨርሲቲ ተመርቀው ስራ ያላገኙ ወጣቶችን ስራ እንዲያገኙ የራሳቸውን ስራ እንዲፈጥሩ ካልሆነም በሀገር ውስጥ ይሁን ውጭ ሀገር ማስተርስ፣ ፒኤችዲ፣ ሌሎች ኮርሶች እንዲማሩ ማገዝ፣ እነዚህም ደግሞ የህይወት ክህሎት ስልጠናዎችን እና የበጎ አድራጎት ስራዎችን እንዲሰሩ ማገዝ ነው። ይሄንን ነው የምንሰራው።
ምን ያህል ወጣቶች እስካሁን ስራ ሲያዛችሁ ወይም ደግሞ የትምህርት እድል እንዲያገኙ አደረጋችሁ? ተኛ ከትምህርት ተቋማትስ ጋር ይህን ነገር ለማስረጽ ያደረጋችሁት ነገር አለ ወይ?
እሺ፣ አመሰግናለሁ። እንግዲህ በቁጥር ደረጃ ብታዩ ለምሳሌ ሐዋሳ ላይ እኔ ሐዋሳ ዩኒቨርሲቲ በነበርኩ ሰዓት እዛ ነው ስራው የተጀመረው። የተሻለ ኢምፓክት ያለን ሐዋሳ ላይ ነው። በቁጥር ቢያንስ 50 ወጣቶች ፉል ታይም ስራ ያገኘዋሉ ባለፉት ሁለት ዓመታት ውስጥ። እንግዲህ እኛ ሙሉ በሙሉ በነፃ የምንሰራ እንትን በዋናነት ስልጠና ነው የምንሰጣቸው። በስልጠና ደረጃ 4,000-5,000 ወጣቶች ስልጠና አሰልጥነናል። አጃጀር ስንጠናሮች ብዙ ቁጥር ላይ መስል ይችላል፣ ግን ከሞት የዳኑ ሰዎች ስለሆኑ ጠባሽ ከስንት ችግር ውስጥ የወጡ ስለሆኑ ያን ያህል ሴሌብሬት እናደርጋለን። እና
ዩኒቨርሲቲዎች ውስጥ ያሉ ወጣቶች እናንተ እንዴት ነው አግኝተው ምን አይነት ሂደት ውስጥ ሳልፈው ነው ወደዚህ ስራ ማግኘትም ሆነ የነጻ የትምህርት እድል ማግኘት ውስጥ የሚገቡት?
እንግዲህ ዩኒቨርሲቲ እያሉ ፎካሎች አሉን በየካምፓሱ ላይ። ትልቁ እኛ ሪች አውት የምናደርገው ከተመረቁ በኋላ ባለው ነው እና ቴሌግራም ግሩፕ አለ። ለምሳሌ ብዙዎቹ እዛ ላይ ነው ጆይን የሚያደርጉት። አሁን 7000 አካባቢ ሰዎች ያሉበት ቴሌግራም ግሩፕ አለ። አብዛኞቹ ስራ ይፈልጉናል። በጣም ብዙ ወጣት ወደ እኛ መምጣት የሚችል ቢኖርን የሚጠብቁትን ያህል ልንሰጣቸው ስለማንችል ቀስ ብለን ነው ምን ያለውን የስራ ፈላጊ ያህል ስራ ሊፈጥረት እንድንሰጥ ሰው ይላል። በዩቲዩብ ቪዲዮዎች አሉ፣ የተለያዩ ቪዲዮ እንልክላቸዋለን። በነሳ ምንም አይከፍሉም ከኛ ጋር እንዲወጡ ያደረጉ። ይህንን የምናደርግበት ምክንያት ያለምንም ኢኮኖሚ ሊሚቴሽን ሰርቪሱ እንዲያገኙ ስለምን ቸው ስራ የፈጠሩ አሉ። ለምሳሌ 8 ሰዎች የፈጠሩ
ለስራ ማስያዝ የምናደርገው ኢንዲቪዥዋል ሪኮመንዴሽን ነው የምናደርገው። አንድ ሰው ነው በአንድ የምንይዘው። ለምሳሌ ብዙ ሰው 10 ሰው ይዘን አይደለም እናደርገው። መጀመሪያ ሪኮመንድ የምናደርገው ወጣት መሆን አለበት ብሎ ስላት አንድ ሰው ነው መሳሪ ታትልክ ሲጀምር ለዛ ስራ የሚያስፈልገውን ዲስፕሊን እና ክህሎት አለው ወይ የሚለውን በበጎ አድራጎት እናያለን። ስትራቴጂክ የሆነ ፍሬንድሺፕ ላይ ኢንቨስት እንዲያደርጉ የተለያዩ ስልጠናዎች እንሰጣቸዋለን። እና እንግዲህ ስራ በጅምር ደረጃ ነው ያለው። አሁን ባለው አላማችን በምተር ማሳባችን ላይ ኮሌጆች፣ ቴክኒክ ኮሌጆች ሰዎች ዲግሪ ከጨረሱ በኋላ 3-4 ወር ከኛ ጋር ሰርተው የራሳቸውን ቢዝነስ ከፍተው ወይም ደግሞ የተለያዩ ስኪሎች ተምረው ቢዝነስን ራሱ በሊማ መንጨትም እንዴት እንደሆነ የምናሳያቸው መንገዶች በኢንተርኔት እንደዚሁም ደግሞ በአካል ኢትዮጵያ ውስጥ የተሰራ ያለ ፕሮጀክት ፕሮፖዛል አለ። እና ስኮለርሽፕ ላይ ሲመጣ ደግሞ ለምሳሌ በጎልድ ተመርቆ አንድ ወጣት አውቀውም ፕሮሰሱን እሱን አልተማረም አልሰለጠነም እንዛይራ እኔም ያለፍኩበትን አውቃለሁ። እና ለምሳሌ ኮስት ሼሪንግ ችግር ይሆንባቸዋል። ኮስት ሼሪንግ የሚከፍሉላቸው ደግሞ እዚህ ያሉ ኢትዮጵያም ያሉ ሰዎች አሉ። ልጆች ፕሮፋይላቸውን ፕሮሞት አድርገን ሊንክዲን ላይ ለምሳሌ ልጅ አለም እንደዛን ኮስት ሼሪንግ የተከፈለ እንደ 30,000 ብር አከፋል። ከዛ በአቅም ያላቸው ለምሳሌ አሁን ቅርብ ጊዜ እዚህ አሜሪካ ሀገር ሊመጣ ክሪስማስ አካባቢ እንዲመጣ ያለ ወጣት አለ። ስኮለርሽፑን ካገኘ በኋላ ራሱ ሀውሲንግ እና እንደዚህ ቤዚክ ትንሽ የሚመስሉ ሰርቪሶች የሚቸገሩ ወጣቶች አሉ። እንትን ያደረጉት ማለት ነው እንዲህ አይነት ሰርቪስ እንሰጣለን። እና ትልቁ የኛ ወጣቶች ያጡት ምንድን ነው? ኔትወርክ ነው ያጡት።
ተግዳሮት የምትሏቸው ነገሮች ስራችሁ እንዳታስፋፉ እያዝ ያደረጓቸው ነገሮች ምንድን ናቸው?
እንግዲህ ምንድን ነው አንደኛ የግንዛቤ ነው ትልቁት ማየሆን የከራሴ ጭምር ሚነኝ ይህን ስራ ከመጀመሪያ በፊት ያለውን ሳይ በጣም ነው የምቆጨው። ምናለ ቀደም ብንጀምር ኖሮ ነው ምለው። ምክንያቱም ይቻላል የምለው እንትን እንደዚህ ያስብ አላውቅም ነበር። ስራ ማስያዝ ራሱ ሲባል የራሴን ተማሪዎች ነው ማስበው። ስቲል ይሄ የኔ ድርሻ አይደለም ብዬ ነበረ ማስበው። አብዛኛው ሰው የሆነ ሌላ አካል ይሰራዋል የሚል ሀሳብ ላይ ያለው እና ሁለተኛ ነገር በበጎ አድራጎት ሰራ ስራ አዜ ለበሌት ፍሪ ሰርቪስ ነው። ይህም ተግዳሮት ይሆንብናል። አንዳንዴ ሰዎች አይረዱም። ለምሳሌ ባንኮች እኔ አሜሪካ ሀገር ከመምጣት በፊት ብዙ ባንክ ማናጀሮች ገብቼ ያናገር ያለው አሪፍ አሪፍ ሀሳቦች ያሉን አበድሩን እንስራ ስንል ራሱ ኮላተራል ያስፈልጋቸዋል ነው። እኔ መምህሩ ደሞዝ እያለ ብዙ ነገር ፍቺ እያለኝ ከባንክ ብድር ካላገኘው ወጣቱ እንዴት አድርገው ነው የራሱን አይዲያ ያለምንም ደግሞ ስራ የሚያገኘው ነው? መፍጠር የሚችሉትን ራሱ ደግሞ ስራ ሲስተም ላይ መሰራት ያለባቸው ተግዳራቶች ገጥመውናል። ሌላው ከብዙ ቀጣሪ ድርጅት ያለምኖሩ ጉዳይ በተለይ በጎ አድራጎትን እንደ ስራ ያስቡን ሰዎች እኛ ሀገር ትልቁ የኛ አንዱ ያልተጠቀመበት ነገር ብዬ ማስበው እኔ በበጎ አድራጎት አቅጣጫ ያለውን እድል ነው። ይህ ኮንሽስ አይደለም። ስለሌላ እንግሊዝ ሀገር ስላሉ እግር ኳስ ብቲ ማዕት ይነግርሻል ወጣቱ እና የሆነ ይሄን እንደ ቻሌንጅ ያትናል። ግን እኔ ቻሌንጁን ራዘር እንደ ኦፖርቹኒቲ ነው የምናየው እና ማድረግ ከምንችለው በላይ ያለ ቻለንጅ የለም። እግዚአብሔር ይመስገን።
በጣም ነው የማመሰግነው ለጊዜህን ስለሰውተ ከኛ ጋር ቆይታ ስላደረግ አመሰግናለሁ።
አመሰግናለሁ ድሩ ስለሰጠሽኝ። ያው እግዚአብሔር ይስጥልኝ።
ኤደንን ለዝግጅቷ እናመሰግናለን። የተከበራችሁ አድማጮች የምትከታተሉት በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈውን የቅዳሜ ምሽት ፕሮግራም ነው። እንግዲህ ወልዴ መዝናኛችሁን የሙዚቃ ቃናን ይዞ እየተጠባበቀ ነው። መልካም ጊዜ።
Ja 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 ጤና ይስጥልኝ አድማጮች። በየሳምንቱ ቅዳሜ በዚህ ሰዓት ዘና የምንልበት የሙዚቃ ቃና አሁን ጀምሯል። እንደተለመደው ግሩም ዜማዎችን መርጬ ወደ እናንተ ለማድረስ የአየር ሰዓቱን ተረክቤ ያለሁ እንግዶ ወሌ ነኝ።
ተመስገን ነው እንጂ አረ ተመስገን። እንግዲህ ኮረዶቹ ሁሉ ሰብሰብ ብለው እንግዲህ አለቀ ላይ ወጣሉ። በሉ እንግዲህ ጎረምሶቹ ራቅ ብላችሁ እህቶቻችሁን ይዋቸው።
ከሁለት ቀናት በኋላ አዲስ ዓመት 2016ን እንቀበላለን። አዲስ ዓመትንና እንቁጣጣሽን በማስመልከት ታዲያ የዛሬውን የሙዚቃ ቃና በዚህ እንግጫችን ደነፋ በሚለውና ቀራለም ዘውዱ፣ ሰዋለም ደምሌና አላቸው አስቻለ በጋራ በተጫወቱት ዜማ እንከፍታለን። ግጥም ተስፋ ብርሃኔና የሕዝብ፣ ዜማ አበበ ብርሃኔና የሕዝብ፣ ሙዚቃ ቅንብር ኪዱ አድማሱ እንደሆነ በቪዲዮ ላይ ተመልክተዋል። እንግጫችን ደነፋ የተሰኘውን የዓመት በዓል ሙዚቃ ነበር ያደመጥነው። የሙዚቃ ቃና ይቀጥላል። ተነሲ ዊስኪ ቀደም ብሎ በዴቪድ አለን ኮ የተቀነቀነ ቢሆንም በሌሎች በርካታ ታላላቅ አቀንቃኞችም ተዝሟል። በእንደ አውሮፓን አቆጣጠር 2015 በተካሄደው የካንትሪ ሙዚቃ ሽልማት ላይ ክሪስ ስቴፕልተን ተጫውቶት ከፍተኛ ተወዳጅነትን አግኝቷል። የምጋብዛችሁም ያንን ነው። But you rescued me from reaching for the bottom and brought me back being too far gone. You're as smooth as Tennessee whiskey. ከብቸኝነት ለመሸሽ አልኮል ውስጥ የተደበቀው ግለሰብ ከልጅቷ ባገኘው ፍቅር ምክንያት ከሱሱ እንደወጣና ሕይወቱን እንዳቃናችለት ይተርካል። ግን ደግሞ ፍቅሩን የሚገልጸውም ከዛው ከወጣበት ሕይወት ጋር አገናኝቶ ነው። እንደ ቴነሲ ውስኪ ለስላሳ፣ እንደ እንጆሪ ጣፋጭ፣ ሞቃት እንደ ብራንዲ ብርጭቆ እያላት ነበር። በመከታተል ላይ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፈውን የቅዳሜ ምሽት የሙዚቃ ቃናን ነው። ፍቅር ከኛ አይለየን፣ ጭቅጭቅ ይወገድ፣ ሰላምም ይሁን የጥላሁን ገሰሰ መልእክት ነው።
ፍቅር ከኛ እንዳይለየን እንድቃናለን ስራችን መቸቃቸት ወገደና ሰላም ይሁን ለሁላችን ከኛ እንዳይለየን እንዲቃናለን ስራችን መጨቃጨቂ ወገደና ሰላም ይሁን ለሁላችን ሰላም ይሁን ለሁላችን።
ጥላሁን ገሰሰን አመስግነን ወደ ኤንሪኬ ኢግሌሲያስ እናልፋለን። Bailamos, alemin resten, endennis iyalatno.
Te doy toda mi vida. Anymore. I don't let the world in my
በመጀመሪያ በስፓኒሽ የተጻፈው የዚህ ዘፈን ግጥም በኋላ ወደ እንግሊዝኛ ተቀይሮ እንደገና ዘፈኑ ተለቋል። ዊል ስሚዝ የሚተውንበትና በ1999 የወጣው ዋይልድ ዋይልድ ዌስት የተሰኘው ፊልም ማጀቢያም ሆኗል። የኤንሪኬ ኢግሌሲያስን የሙዚቃ ድግስ ታድሞ የነበረው ዊል ስሚዝ ዘፈኑን ለፊልሙ ማጀቢያ የሆን ዘንድ ጠየቀው። የቀረው ታሪክ ነው። ይረጋም ሙሉ ቀን መለሰ።
Let it be.
ሙሉቀን መለሰን አመስግነን ወደ ተከታዩ ምርጫ ስናልፍ ፖንደሪ ፕሌይ በጃን ክሬዮል በተሰኘው በባርቤዶስ በሚነገረው ቋንቋ እንደገና አጫውተው እንደማለት ነው። ሪያና ከባርቤዶስ መሆኑ አለብሏል። በምሽት ክለቡ ገብታ ዲጄውን እንደገና ድምፁን ጨመር አርጋ አጫውተው ሁላችንም እንደንስ እያለች ነው። ለዛሬ የሙዚቃ ጋና የመጨረሻ ምርጫዬ ነው። በሚቀጥለው ሳምንት የምንገናኘው በአዲስ ዓመት ነው። መልካም እንቁጣጣሽ፣ መልካም አዲስ ዓመት፣ ሰላም።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት በ19 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ሲተላለፍ የቆየው የቅዳሜ ምሽት የአማርኛ ፕሮግራም እዚህ ላይ አበቃ። ነገ እሁድ በ3 ሰዓት እስከምንገናኝ ያስተናግድኳችሁ ቆንጅ ይታየ ነኝ። ሰላም፣ በደህና አደሩ።